America. የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ19ና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅት አሁን ጀመረ።
የማያሳስበው የማያሰጋው የማያስጨንቀው ኢትዮጵያዊ ካለ ሰው መሆኑንም ጭምር መጠራጠር ግድለኛ እውነቱን ለመናገር ጋራ ምንላቸው ነገሮች እየቆራረጥን እየጣልን ነው። የሚያገናኙት ምድሪዎች እያፈረስን ግንብ እየገነባን ነው። ይሄ አጥጫው ጥሩ አይደለም ብለን በስጋት እያወራን ነበር።
አንድ በጣም አሉታዊ የሆነ ድርጊት እንደምን ይፈጸማል? እንደምን ሰዎች ሁሉ በጋራ አንድ ላይ ሊያደርጉት ይችላሉ? ካን መጀመሪያ የታፈነ የታመቀና ያበጠ ጉዳይ አለ ማለት ነው ከጀርባው። አሁን እዚህም እንደምነው በረጅም አመታት ሂደት ውስጥ ትንንሽ ጉዳዮች ናቸው ተብለው የተተዉ የሰብአዊነት የዜግነት ጉዳዮች በጣም ሲታፈኑ ዝም ተብለው ሲቀሩ ህገ መንግስቱ ማድረስ ያረጋቸው ሲያልፍ የቆዩ ጉዳዮች እንዳሉ ነው አሁን ዜጎች እየተናገሩ ያሉት።
ዛሬም በአገር ጉዳይ ላይ ሁለት እንግዶች አሉን። መጋቢ ሐዲስ እሸቱ አለማየሁና
ወጣቱ የሙዚቃ ሰው ሰርጸ ፍሬ ሰባት ናቸው የሰማችኋቸው። በሰዓቱ ይቀርባሉ።
ሰሞኑን የዩናይትድ ስቴትስ መንግስት ለሶስት ቀናት ተዘግቶ ነበር።
ለመሆኑ መንግስት እንደምን ይዘጋል? ተዘጋ ማለትስ ምን ማለት ነው?
ሸዳውን የሚባለው በሁለት አይነት ነው የሚታየው። አንደኛ ኢሰንሻል ማለት በጥብቅ አስፈላጊ የሆኑ ሰራተኞች አሉ። አስፈላጊ አይደሉም ሰራተኞች የሚባል ነገር የለም። በጥብቅ የማያስፈልጉ ማለት።
ፕሮፌሰር አለማየሁ ገብረ ማርያም ናቸው። በካሊፎርኒያው የሳን በርናንዲኖ ዩኒቨርሲቲ የፖለቲካ ሳይንስ መምህርና የህግ ሰው።
ስለ ገቨርንመንት ሸዳውን ማለት መንግስት እንዴት እንደሚዘጋ የሰጡትን ማብራሪያ ይዘናል ዛሬ።
ባለፈው ሰኞ አዲሱን እናንተ ፕሮግራም ላይ አንስተን ነው።
እናም ለዛሬው የራዲዮ መጽሔት ታሳልፈን ነበርና ዛሬ የምናቀርበው ለዚህ ነው። እዛ ላይ በስነ ስርዓት ነበር የተነተንከው እንደ ባለ ጉዳዩ።
ተነታኔውን ዛሬ ታዲያ ለአዋቂው እናረጋለን። ፕሮፌሰር አለማየሁ ገብረ ማርያም ይተነትኑልናል። ሌላም ዝግጅቶች አሉን። አባይ ዛሬም የንጉሴ አክሊሉና የእንግዶቹ ዝግጅት ሆኖ ይቀጥላል።
አጃቢ ግጥሞችንም አግኝቷል ዝግጅታቸው። ተከታተሉ።
ተስማሚ ለመዝናኛም የሆኑ ዘንድ የመራረጥናቸውን ዜማዎች ይዘን አብራችሁን ታመሹ።
የተለመደ የናፍቆትም የአክብሮትም ሰላምታችን ይድረሳችሁ።
የዛሬውን ፕሮግራም እያቀነባበረችልን ካለችው ብርሃን ኃይሉ ጋር
አዘጋጅና አቅራቢዎቹ አዲሱ አበበና
እኔም አሉላ ከበደ ነን።
ከዜናው ንባብ ቀጥሎ
የዛሬ ጥር 22/2010 ዓ.ም የራዲዮ መጽሔት መሰናዶ ይለጥቃል።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። የደቡብ ሱዳን የሰላም ሂደትን በሚያደናቅፉ ላይ ማዕቀብ ለመጣል ጊዜው አሁን ነው ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ አስታወቁ። የህብረቱ የመሪዎች ጉባኤ ዛሬ አዲስ አበባ ላይ ተከፍቷል። እስክንድር ፍሬው አጭር ዘገባ ይዟል።
የአፍሪካ ህብረት የመሪዎች ጉባኤ አዲስ አበባ በሚገኘው ዋና ጽፈት ቤት አዳራሽ የተከፈተው ዛሬ ከሰዓት በኋላ ነው። በሙስና ላይ የሚካሄደውን ትግል ማሸነፍ የሚለው የጉባኤው ዋነኛ ትኩረት ቢሆንም የሰላምና ጸጥታ ችግሮች እንደዚሁም ሌሎች ወቅታዊ ጉዳዮችም መነሳታቸው አልቀረም። በመክፈቻው ላይ የተደረጉ ንግግሮችም ይህንን አንጸባርቀዋል። ከዚህ አንጻር ለምሳሌ ህብረቱ የደቡብ ሱዳንን የሰላም ሂደት በሚያደናቅፉት ላይ ማዕቀብ ለመጣል መወሰኑ ተጠቁሟል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ይህንኑ ነው የጠቆሙት።
In South Sudan, how can you not reiterate our lack of this understanding in the face of this senseless violence which the belligerents are inflicting on the people?
ጨካኞች ለረጅም ጊዜ እየተሰቃየ ባለው ህዝብ ላይ እያደረሱ ካለው ችግር አንጻር ያለንን ግንዛቤ እንደገና ማረጋገጥ እንዴት አቃተን? የሰላም ሂደቱን እያደናቀፉ ባሉት ላይ ማዕቀብ ለመጣል ጊዜው ይመስለኛል ነው ያሉት። በዛሬው የመሪዎቹ ጉባኤ ውሎ የሩዋንዳው ፕሬዝዳንት ፖል ካጋሜ የአፍሪካ ህብረት ሊቀመንበር በመሆን ከጊኒው አልፋ ኮንዴ ላይ ኃላፊነቱን ተረክበዋል። ሌሎች ተናጋሪዎችም ነበሩ። በነገው ዕለት መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ
አመሰግናለሁኝ። እስክንድር፣ ወደ ተከታዩ ዘገባ እናልፋለን። በአማራ ክልል ሰሜን ወሎ ውስጥ በምትገኘው መርሳ ከተማ ትናንት በተካሄደ ሰልፍ አጋጣሚ هيوت يتفى بتغيشت مفتارو تغلسا باكا بابيو قدائون بكر بتكتاتي يوالو مرجاو چن ماتار چالو هالونين آند نواري دوية نگاگر رينبر
سلاندنا مرسلائي بتوات ከቷል ጀምሩ በወልዲያውና በቆቦ በነበረው ሰላማዊ ሰልፍ ላይ የተገደሉ ወንድሞቻችን ገዳዮቻቸው ይጣራሉና ለፍርድ ይቀርብልን ነበር ልፈክሩ አሁን በራሱ ጊዜ ተሰባሰበ ማንንም ተሰባስቦ የለም በራሱ ነው የሚሰባሰበው በራሱ የሚሰባሰበው ወንድነቱ ነው ሰንክሎም ያስነሳው ሰው
ብዙ ሰው ነበር የወጣው
በጣም ብዙ ሰው ነበር
ምን ሆነ ከዛ
ከዛ በኋላ ወንድሞቻችን ደሚያፈሱ የወንድሞቻችንን ነፍስ ያጠፉ ዜጎች ለፍርድ ይቀርቡልን ነበር ከዛ የሞቀ ሄደ ነገሩ እየተብላላ ሄደ ከዛም በኋላ ተኩስ ጀመረ ነው የተባለው
ማን ነው ተኩስ
ክሮስ ቼክ ነው ያደረግነው
ማን ነው ተኩስ ነው የጀመረው
የከተማው ፖሊስ ነው ተኩስ ጀመረው ተኩስ መከላከያዎችን ገብተው ነበረ አድማ በታኞችን ገብተው ነበረ 13 ሰው ደሴ ሆስፒታል ገብቷል አድማ በታኞች ፌደራሎች የአማራው ክልል ፌደራል ፖሊስ ሆነ በአማራው ህዝብ ላይ አልጨከነም ከመጀመሪያ እስከ መጨረሻ አልተኮሰም አልጨከነም በዱላ ግን ይማታል በዱላ ይማታል መከላከያዎችም አሉ እዚህ ወልዲያ ከተማ ላይ ተኩስ የገደሉት አውሮችም አሉ እነሱ ሁሉ እነሱ ቢተኩሱም ራሳቸውን ለማውጣት ሲሉ ተኩሰዋል በበለጠ ግን የተኮሰው የከተማው ፖሊስ ነው በከተማው ህዝብ የከተማው ፖሊስ ነው
ዝርዝር መረጃ ለማግኘትና ለማጣራትም ወደ ክልሉ የመንግስት ኮሙኒኬሽንስ ጉዳዮች ቢሮ ኃላፊ ወደ አቶ ንጉሱ ጥላሁን ደውዬ ነበር ስልካቸው አልተነሳም ተጨማሪና ሰፋ ያለ መረጃ በነገው ምሽት ይዘን እንመለሳለን የዩናይትድ ስቴትስ ምጣኔ ሀብት ለብዙ 10 አመታት ታይቶ በማይታወቅ ሁኔታ እየጠነከረ በመቀጠል ላይ መሆኑን ፕሬዚደንት ዶናልድ ትራምፕ ዛሬ አስታውቀዋል የዜናው ሳታበቃ የናይትድ
የራዲዮ መጽሔት ዝግጅት ነው።
ሁሌም ዜናውን ተከትለን ነውና የምንመጣው።
በራዲዮ መጽሔት የጊዜ ሰሌዳ መሰረት አሁን ሰዓቱ
ምርጥ ግጥም ነው የሳምንቱ። ይፈሳል ይሉኛል አባይ አይኑ ይፈሳል ያን ስንቱን ወገኔን የውሃ ጦት ሲያምስ የድርቀት ጋንጭራ ሲበላ ስንቱን ነፍስ
ውሃ ውሃ ያለ ለጋው ሲቀነጠስ ናይል አባያችን አለ ነበር ሲፈስ ለፈጸመው ደባ ለሰራውም ግፉ በሉልኝ በዚያ የምታልፉ ባለፈው ጥር 6 ላቀረባችሁት ግጥም ተመጣጣኝ
ሲከፋኝም ደስ ሲለኝም ከመጽሐፍ መደርደሪያዬ ወጣ አድርጌ
ከፍ ባለ ድምጽ የማንባትን ልኬላችኋለሁ።
በእንዲህ መሰሉ ግጥም ከመናስታውሳቸው ቱባ ኢትዮጵያውያን
ነፍሱን በገነት ያኖርልንና ኃይሉ ገሞራው ለአባይ የጻፉትን
ሳካፍል በትልቅ ኩራት ነው ያሉን
የሆላንዱ አድማጫችን ሲራክ አስፋው ናቸው። እናመሰግናለን
አሉላ። የጥር 6ቱን ግጥም ታስተውሰዋለህ?
እንዴት አዲሱ የፈረንሳዩ አስራደው አባይናማሁት በሚል መነሻ
አረመኔ ሌባ ነጥቆ በረር ጨካኝ
በያምጭሃለው እና ምን ታደርገኝ አልነበር ያለው?
አዎ አሁን ደግሞ የሆላንዱ ሲራክ ኃይሉ ገሞራው
የውሃ ጥማት ለፈጀው ኢትዮጵያ ህዝብ ሮሮዊ ስንክሳር ብለው
በህይወት ዘመኑ የቋጠራትን ልከውልናል ከልብና መሰግናለን።
በነገራችን ላይ አስራደው ዛሬም አዲሱ ከአባይ ጋር የተገናኘ ግጥም ልቋልና
የንጉስ ያክሊሉ መስኮት ሲከፈት ልናቀርባት ይዘናታል።
እያኮበኮበ ያለው ታዲያ የዛሬው የራዲዮ መጽሔት
እነሆ በዳዊት አለማየሁ ኢትዮጵያዊ ዜማ በረራውን እየጀመረ ነው።
አለማየሁን ኢትዮጵያ ለተሰኘው ዜማ እናመሰግናለን። በእንግሊዘኛው government shutdown ይሉታል። ከፊልም መንግስት በቅርቡ እንደሆነው ሲዘጋ እንደማለት መሆኑ ነው።
ግን ምን ማለት ነው? መንግስት ይዘጋል እንዴ?
ባለፈው ሰሞን የዩናይትድ ስቴትስ መንግስት ለሶስት ቀናት ተዘግቶ ነበር።
የትኛው የመንግስት መስሪያ ቤት ነው የሚዘጋው?
በዚህ የተነሳስ የትኞቹ የመንግስት ሰራተኞች ናቸው ስራቸው የሚስተጓጎልባቸው?
ሰኞ ለት ፕሮግራም ታስተውሳለህ? አብረን ስንመራ ጀመር አድርገነው እኔስ ጠይቀህ አንተ ልክ እንደ ባለ ጉዳይ ፈጭተህ ታቀዋለህ ማለት ነው። ወደ እንግዳችን ከመሄዳችን በፊት እስቲ አብራራ።
እሺ ግሩ ማዲሱ
እና እጅ ያለበት ይመስለኛል
ወይም በማስከፈት ሳይቻልኛ
ይቻላል።
ለከና አዲሱ ታሪክ ያለው ነገር ነው። ምናልባት እንደ ኢትዮጵያ ላለ በርቀት የዩናይትድ ስቴትስን ህይወት ከለተለት ጋር ለማያዛምድ ብቻ ሳይሆን እዚህም ያለ በየጊዜው የሚሆን አይደለምና መንግስት ተዘጋ አስደንጋጭነቱም ያይል ይመስለኛል። ለዛም ነው መንግስት ይዘጋል እንደሚለውን ያለው። አንደኛ በከፊል ነው የተዘጋው ሙሉ በሙሉ አልተቋረጠም። ያ ከፊልነቱ ታዲያ የግድ የሚገቡ የማይገቡ እንዲገቡ ግድ የሚያረግ የህይወት ጉዳይ አገር ሊቆም አይችልምና የሚያረጋቸው ስራዎች አሉ። ተቀስቀስ ያደረግነው አዲሱ እንግዳችን ብዙን ያብራሩልናል። መሰረታዊ ነገሮችን እናነሳለን። እንደው ለጠየቀኝ በ1976 የበጀት የመንግስት በጀት አመዳደብ ሲመሰረት የተጀመረ ነው። ይሄ የመዘጋት ጉዳይ የሁለት ፓርቲዎች የፖለቲካ ፍትጋም አንዳንዴ ሰለባም ይሆንበት አለ።
18 ጊዜ ተዘግቷል።
አሁን 18 ጊዜ ተዘግቷል። አንዳንዶቹ ሳናውቃቸው ነው የሚያልፉት ወይንም እኛ እንኳን በስራው ጠባይ የምናውቅም ቢሆን ለነዋሪ ሰው ሳይታይ ተዘግቶ የሚያልፍበትም ጊዜ አለ። ከሬጋን ጊዜ ጀምሮ የተደረጉትን በታሪክ ወደ ኋላ መመልከት ይጋብዝ ይችላል። ታዲያ እኛ እንዳንጨርሰው
ፕሮፌሰር አንስቶን እናመሰግናለን። ምንድነው ነው ያልነው እንግዲህ ቀደም ሲል እኔና ሎላ ትንሽ ተጫውተንበታል። government shutdown ይሉታል በእንግሊዝኛው። ይሄ መንግስት ከፊል መዘጋት ምን ማለት ነው?
አመሰግናለሁ የአሜሪካ ድምጽ ለጋበዛችሁ። ይሄ shutdown የሚባለው በእኔ አስተያየት እንደ ማጋነን ብዬ ነው ማየው። ምክንያቱም መንግስት ተዘግቶ ስራ ቆሞ ሰራተኞች ወደ ቤታቸው ሄደው አገሪቷ በባዶ ቤት ትዋላለች ማለት አይደለም። እንግዲህ shutdown የሚባለው በሁለት አይነት ነው የሚታየው። ቴክኒካል ወሆነ መንገድ ማለት ነው አትሊስት ህጉ እና ምክር ቤቱ ራሱ በሚጠቁመው አንደኛ essential እና ወይንም ነን ኢሰንሻል ይባላል። ኢሰንሻል ማለት በጥብቅ አስፈላጊ የሆኑ ሰራተኞች አሉ። ለምሳሌ በሚሊተሪው፣ በኤፍቢአይ፣ ድንበር ጠባቂዎች፣ ኤስኤ የሚባለው አውሮፕላኖች በአየር ላይ የሚሄዱ እነዚህ ለኢኮኖሚውም ለህዝቡም በጣም አስፈላጊ ስለሆኑ በጥብቅ አስፈላጊ ላቸዋል። አስፈላጊ አይደሉም ሰራተኞች የሚባል ነገር የለም። በእኔ አስተያየት በጥብቅ የማያስፈልጉ ማለት ነው። እነዚህ እንግዲህ ፓስፖርት ስራ የሚሰሩ፣ የቤት ብድር በፌዴራሉ በኩል ያሉትን ፕሮሰስ የሚያደርጉ፣ ሰርች ምርመራ የሚሰሩ፣ በጤንነት በመሳሰሉት እና ለምሳሌ ነን ኢሰንሻል ተብሎ ሊታይ ይችላል። እነዚህ ነን ኢሰንሻል ፈርሎድ ሆሉ የሚባል ፈርሎ ማለት ምንድን ነው? በግድ ስራ እንዳይገቡ እና እንዳይከፈላቸው ማለት ነው። በአሜሪካ ህገ መንግስት አንድ ሰው ከሰራ መከፈል አለበት፣ አለዚያ ኢንቮለንተሪ ሰርቪቱድ ይባላል። ወይንም 13ኛው ማሻሻያ ላይ ማንም ሰው ተገዶ ሊሰራ አይችልም። ስለዚህ አንድ ሰው ሳይከፈለው ከሰራ ህገ መንግስቱን ይጥሳል ማለት ነው። ስለዚህ ፈርሎ የሚባለው እነዚህ ሰዎች ቤታቸው ይሄዳሉ፣ እንዳትመጡ ይባላሉ እና ያው መንግስት በጀቱን ሲያገኝ ያኔ በመደበኛ ስራችሁ ትቀጥላላችሁ እንደማለት ነው። ማርግ እንደተቀጠለው በ2013 ላይ 16 ቀን መዘጋት ነበረ። ያኔ በተዘጋ ጊዜ ቤት የቆዩት ወይም ፈርሎ የሆኑት ሰዎች ኮንግረስ ገንዘብን ያው ባክቴ ብሎ ወይም ያለፉትን የሁለት ሳምንት እንዲከፈላቸው ተደርጓል።
ውዝፍ ክፍያ እንደማለት ነው የጠራውን።
ልክ ነው።
ፕሮፌሰር አለማየሁ ይሄ ምናልባት ለራዲዮ መጽሔት አድማጮች አዲሱ መጀመሪያ መግቢያ ላይ ካነሳው ጥያቄ ጋር ሊዛመድ ይችላል። ትንሽ ፈታ ብሎ ግን ቁም ነገር ያዘለ ፕሮግራም ለማቅረብ ነውና በመጽሔት በተለይ ምን ሞክረው
መንግስት ተዘጋ ሲባል አስተሳሰቡ በራሱ እንግዳነት አለው። ምክንያቱም ምንም ይሁን ምን ይልቁንም አሜሪካዊ ሆነ አስተሳሰብ ብቻ ይመስላል በሌላ ሀገር መንግስት የሚዘጋበት ሁኔታ ምናልባትም ፍርሃቱ ከመኖር አለመኖሩ ጋር ሊዛመድም ሊታያይም ይችላልና እስቲ በራሱ በጭብጡ ላይ መንግስት ተዘጋ የመንግስት ስራ በከፊልም ቢሆን ተቋረጠ በጀት ሳይኖር የግድ መሄድ ያለባቸው እንደ ሀገር መከላከያ እንደ ጸጥታ ጥበቃ እንደ አየር በረራ መቆጣጠሪያ የግድ ይደረጉ እንጂ መንግስት የመዘጋ ጋት ሐሳብ መኖሩ በራሱ እንግዳ ነውና እሱ ላይ የሚሰጡት አስተያየት
ተነጣጣለ። ምክንያቱም ይሄ ከህገ መንግስቱ ጋር የተያዘ ነገር ነው። ህገ መንግስቱ የሚለው ምንድነው? የአሜሪካንን መንግስት ለማንቀሳቀስ ያው ሬቨኒው ያስፈልጋል ወይንም ታክስ ያስፈልጋል። ያ ታክስ ደግሞ ከሃውስ ኦፍ ሪፕሬዘንታቲቭስ መመንጨት አለበት ነው የሚለው ድንጋጌው። ስለዚህ እነሱ ለሀገሪቷ መንቀሳቀስ በጀት የሚያስፈልጋውን እነሱ ያወጣሉ ይላል። ግን እዚህ ላይ ፕሬዝደንቱ ነው ዋናውን ሚና የሚጫወተው። ምክንያቱም ኤግዘኪቲቭ ዲፓርትመንቱ ወይንም አስፈጻሚ ስለሆነ ለ12ቱ ላሉኝ የፌደራል ዲፓርትመንቶች ክፍሎች ለነሱ ማስተዳደሪያ ያስፈልገኛል ይላል። ስለዚህ በሁለቱ በኩል መስማማት ያስፈልጋል። በሁለቱ ብቻ ሳይሆን በሴኔቱና በሃውስ ኦፍ ሪፕሬዘንታቲቭስ ምክር ቤቱ
በእንደራሴዎች ምክር ቤቱ
ያስፈልጋል። ይሄንን ህግ ስራ ላይ ለማዋል ዋናው ቁም ነገር ወጭምጡ እዚህ ላይ ምንድነው? በጀቱ ራሱ ህግ ነው። በጀቱ ለዚህ ገንዘብ ይውጣ እንደዚህ ለዚህ መሳሪያ ይግዛ ለዚህ ዲፓርትመንት እየሰጠኝ ራሱ ህግ ስለሆነ ያ ህግ ሳያልፍ ስራ ሊሰራ አይችልም ማለት ነው። ገንዘብም ሊወጣ አይችልም። ህገ መንግስት ቁልጭ አድርጎ የሚያስቀምጠው ነው። ህግ ሳይወጣ ኑ ሳንቲም ሊወጣ አይችልም ይላል። ስለዚህ መንግስትን የሚዘጋው ምንድን ነው? ህገ መንግስቱ ጋር ህገ መንግስቱ የሚሰጠውን መምሪያ መከተል አለባቸው። የበጀት ህግ እንግዲህ ፕሬዚዳንቱ ባቀረበው ምክር ቤቶቹ በተስማሙበት የሚወጣ ነው። እዛ ላይ ወጪው ምን ያህል እንደሆነ የሚያስፈልገውን ነገር መጠቆም አለባቸው ማለት ነው። ምናልባት ይህንን በሌላ በኩል ብናየው የተሻለ ሊሆን ይችላል። ለምንድን ነው የአመቱ በጀት ሊወጣ ያልቻለው ነው እንግዲህ ሁልጊዜ ህገ መንግስቱም የሚጠብቀውም የሚጠይቀውም አመታዊ መደበኛ በጀት መውጣት አለበት። የፊስካል ይር የሚሉት ከጥቅምት እስከሚቀጥለው መስከረም ድረስ መውጣት አለበት። አመታዊ በጀት መውጣት አለበት። ይህንን በጀት ለማውጣት ፕሬዚደንቱና ኮንግረሱ መስማማት አለባቸው። ፕሬዚደንቱ የተወሰነ ነገር ያቀርባል፣ ይሄ ያስፈልገኛል ይላል። ኮንግረሱ ደግሞ እነዛን ተመልክቶ ወይም ይነቅፋቸዋሉ፣ እንጨምር፣ እንቀጥል የሚሉት ነገር አለ። ይህንን ጦስ ያመጣው ምንድን ነው? እንደዚህ አይነት የመዘጋት ላይ ያመጣው ነገር ምንድን ነው ብንል አንዳንድ ነገሮችም እንጠቁማለን። ለምሳሌ ፕሬዚደንት ትራምፕ ለስቴት ዲፓርትመንት የውጭ ጉዳይ ሚኒስትሩ 11 ቢሊዮን ብር ልቁረጥ አለ። ምክር ቤቱ እንደ ይሄ በጣም በዛ፣ ይሄ ከሆነማ ዲፕሎማሲያችን ማካሄድ አንችልም፣ በዓለም ላይ ያለን ሁኔታ በሙሉ
ያስተጓጉል ይችላል። ይቅርታ ፕሮፌሰር አለማየሁ አገላለጹ እንዳያሳስት ነው። ልቁረጥ አለ ሲሉ ከሚመደበው ቀድሞ ከነበረው 11 ቢሊዮን ለመቀነስ ነው ሀሳብ ያቀረቡት።
በጀቱ ወደ 50 ቢሊዮን ሊሆን ይችላል። 11ን ልቁረጥ ነው ያሉት። ወደ 1/3 ያህል ነው ለመጉድ የፈለጉት ከስቴት ዲፓርትመንት ማለት ነው። መከላከያ ደግሞ ለመጨመር የፈለጉት ወደ 55 ሚሊዮን ገደማ ነው። ከሌላው ስነፍጥረታዊ ኢፒኤ የሚባለው ስነፍጥረታዊ ሀብት ምናምን የመሳሰሉት እነሱን ደግሞ በ1/3 ያህል ለመቁረጥ ፈለጉ። ትምህርት ላይ ያለውን እንደዚሁ ለመቁረጥ ፈለጉ። በደግሞ ይሄ ዋናው አከራካሪ ሆኖ የተገኘ በሜክሲኮና በአሜሪካ መካከል ግርግዳ እንሰራለን ቢሮ እሱ ራሱ በጣም አከራካሪ ሆነ። ስለዚህ መደበኛ በጀት ሊወጣ አልቻለም። እዚህ ላይ ነው እንግዲህ ይሄ ኮንቲኒንግ ሬዞሉሽን የሚለው ነገር ስታፕ ጋፕ ወይንም ያችን ለመሸፈን እስኪስማሙና መደበኛ በጀት እስኪያወጡ ድረስ ተቀጥላ የምትሄድ ማለት ነው። ዛት ቦታ የምታደርስ
ፕሮፌሰር፣ እዚህ ላይ እንደው በተጨባጭ ግልጽ ለማድረግ በዚህ በሶስቱ ቀን የመዘጋት ሁኔታ አንዱ አንዱን ዲሞክራቶች በሪፐብሊካን ሪፐብሊካኖች በዲሞክራት ላይ ያሳብባሉ። ማን ምን ብሎ ነው ያመጣው? በምን ምክንያት ነው የመጣው?
እሺ እንግዲህ ነገሩ ይሄን ያህል ብዙም የሚያስቸግር አይደለም። ምክንያቱም ሪፐብሊካኖች ሶስቱንም አካል ይቆጣጠራሉ። ፕሬዚደንቱ ሪፐብሊካን ነው፣ የሴኔቱ ሪፐብሊካኖች ማጆሪቲ ያላቸው የበዛ ድምፅ፣ በምክር ቤቱም የዛ አለባቸው። ስለዚህ ዴሞክራቶቹን እነሱ ናቸው ያጠፉት ማለት ለፖለቲካ አነጋገርና ለህዝብ ማወናበጃ ምናልባት ጠቅማቸው ይችል ይሆናል። ነገር ግን ሁሉም ሶስቱንም በእጃቸው አድርገው ሌላ ሰው ላይ መጠቆም አይችሉም፣ ሌላ ፓርቲ ላይ ሊጠቁሙ አይችሉም። እንግዲህ አሁን ችግሩ ምንድን ነው? እዚህ ላይ ያለው ችግር በፕሬዚደንቱና በምክር ቤቶቹ ከዛ ደግሞ በምክር ቤቱ ባሉት ፓርቲዎች ነው፣ በዴሞክራቶቹና በሪፐብሊካኖቹ ያለው አለመግባባት ነው። ስለዚህ እነዚህን አለመግባባት ያመጡት ምንድን ናቸው ነው እነዚህ ነገሮች። ለምሳሌ አንደኛው ይሄ ዳካ የሚባለው ነው። ከውጭ ሀገር ህጻናቶች ይዘው ሀገር ውስጥ አለ ቪዛ አለ ፍቃድ ገብተው እነዚህ ልጆች እዚህ ይኖረዋል። አሁን ትራምፕ የሚለው ምንድን ነው? እነሱን መልሳለሁ ነው የሚለው ወደ መጡበት ሀገር። ይሄ ደግሞ ኢሰብአዊ ነው፣ ትክክለኛ ነገር አይደለም። ስለዚህ በጀቱ ሆስቴጅ ሆነ ወይንም ከነዚህ ጋር ተያያዘ ማለት ነው። ዴሞክራቶቹ ይሄንን የእነዚህ ልጆች ጉዳይ ካልተፈታ ሙሉ በጀት አናሳልፍም ይላሉ። እነዛ ደግሞ ብሉ በጀት ማለፍ አለበት ይላሉ። እዚህ ላይ ነው ፕሬዚደንቱ መጣና ደግሞ ሁለታችሁም በዛ በተስማሙ እኔ ደግሞ የሜክሲኮ ግርግዳ በጀት ካልተሰጠው እኔ ደግሞ አልፈርምም ይላል። ስለዚህ ሶስቱ እርስ በርስ እየተናታረኩ ነው ያሉት። ችግሩም የሚወርቀው በሪፐብሊካኖቹ ላይ ነው። ምናልባት በሚቀጥለው ምርጫ ላይ የሚፈረጀው እነሱ ላይ ሊሆን ይችላል።
መልካም። ሶስቱን የመንግስት የስልጣን አካላት የተቆናጠጠ ፓርቲ ውሳኔዎችን ለማስፈጸም ያለው አቅም ትልቅ እንደመሆኑ ቢስተጓጎልም ተጠያቂ ይሆናሉ ነው ያሉት። ፕሮፌሰር አለማየሁ ለአድማጮች ቅርብ ለማድረግ ሐሳቡንም ፈታ ባለ መንገድ ለማድረግ እንዲገባ ምናረጋውን ይላል የመንግስትን አሰራር ይልቁንም ደግሞ የዲሞክራሲንም አስተሳሰብ በአንድ መልኩ የሚያንጸባርቅ ይመስላል። ምንም እንኳን ወጤቱ ላልተፈለገ ቢሆን የተለያዩ ፓርቲዎች የሚወስኑበት መሆኑ ምናልባት እንደ ኢትዮጵያ ላሉ አገሮች ገዢ ፓርቲ ሁሉን በሚያረግበት አስተዳደር ስላሉ አገሮች ትምህርትም የሚሆን ነገር ማውጣት ምንችል። ከዚህ ድክመት ውስጥ አጣብቂኝ ውስጥ ገብቶ የመንግስት ስራ የተስተጓጎለበት መቼም እንደ ጥሩ ነገር ሊወሰድ አይችልምና ይሄ እንኳን ከሌላ ጥሩ ነገር በከፊልም ቢሆን የተያያዘ መሆኑ ዲሞክራሲ ያንድ ወገን ፈቃድ ብቻ አለመሆኑ የተለያዩ አካላት ድምጾች መስማት መቻላቸው አንዳንድ ጊዜ እንዲህ ያለ ያልተፈለገ ውጤት ማምጣቱ ማሳያ ቢሆን
ልክ ነው። እንግዲህ እዚህ ላይ ሶስት ነገሮች መጥቀስ ፈልጋለሁ። አንደኛ ህገ መንግስቱ ነው። ምክር ቤቱ የሚሰራውን በሙሉ የሚቆጣጠረው ወይንም አገልግሎት የሚሰጠው ህገ መንግስቱ የሚፈቅድለት ነገር ብቻ ነው። ህገ መንግስቱ በጀት አወጣጥ የመሳሰሉትን ነገር ስነ ስርዓቱን እዛ ላይ አስቀምጦታል። እሱ አንደኛው ነገር ነው። ህገ መንግስቱን መከተልና ህገ መንግስቱ ከሚፈቅደው ወጥቶ ማድረግ አይቻልም። በሁለተኛ ደረጃ ስነ ስርዓት ነው። ምክንያቱም ምክር ቤቶቹ ራሳቸው የራሳቸው ስነ ስርዓት አላቸው። በስነ ስርዓት ነው የሚሰራው ማለት ነው። ስለዚህ አንዱ ፓርቲ አሁን ለምሳሌ ሪፐብሊካኖቹ ኮንትሮል ወይንም ቁጥጥር ቢኖራቸው የውስጡ ስነ ስርዓት ደግሞ የሴኔቱ ስነ ስርዓት ለምሳሌ ዴሞክራቶቹ ለነሱ ደግሞ የሚሰጠው ስልጣን አለ። ለምሳሌ ይሄ ፊሊበስተር የሚባል ነገር አለ። ፊሊበስተር ማለት ምንድነው? አንድ ታሰበ የረቀቀ ህግ በሴኔቱ ከማለፉ በፊት መነጋገር ያስፈልግበታል ነው። ግን ፊሊበስተር የሚለው ስነ ስርዓት ሴኔተሮቹ እንደፈለጋቸው ያ ነገር ወደ ቃል ምርጫ እንዳይመጣ ሌትና ቀን ቆሞ መነጋገር ይችላሉ። ምክንያቱም ሴኔተሮቹ እስከተነጋገሩ ድረስ ያ ህግ ለአፍ ምርጫ ሊቀርብ አይችልም ማለት ነው። እንግዲህ ይሄንን የሚያደርጉት ለምንድን ነው? ያንን ህግ እንዳይመጣ ወይንም እንዲፈርስና ሴኔቱ ሌላ ስራ እንዳይሰራ አስሮ መያዣ ነገር ነው። ይሄ የተደረገው ለምንድን ነው? ማይኖሪቲ ፓርቲ ወይንም
አናሳ ቁጥር ያለው በምክር ቤቱ
በበዛው ተጅጦ እንዳያልፍ ነው። እነሱም ያለውን ስነ ስርዓት ጠብቀው የሴኔቱን ኢንቴግሪቲ ወይንም ህልውና ማንነቱን የሚጠብቁበት ዘዴ ነው። ስለዚህ ቼክስ አንድ ባላንስስ ይላሉ። ምንድን ነው አንዱ
ሌላውን ይቆጣጠራል። በህግ አሰራር በህገ መንግስታዊ ደንብ መሰረት
ህገ መንግስታዊ አሰራርና አንዱ አንዱን እያከበረ ግን አንድ ነገር መስራት ካለባቸው ተቀናቃኝ ፓርቲዎች ሁሉም አንድ ነገር ላይ መስማማት አለባቸው። ብዙም ቢከራከሩም ብዙም ባይስማሙም መጨረሻ ላይ ግን የሚስማሙበትን እግድ የሚያስፈልጋቸው አይነት ይሆን ህገ መንግስታዊ ወይንም የህግ በላይነት ያለበት ስነ ስርዓቱ ስለሚሰሩ የአሜሪካንን ካሬ እዛ ላይ ያሳያል ብዬ ነው የምገምተው።
መልካም። አዲሱ ፌደራልን ቀጠሮ መስጠት ያለብን ምናልባትም ከሶስት ሳምንት በኋላ ተመለሰን እዛ ጋር ስንመጣ የተሻለ ተስፋ እንደምናደርገው ወይ ችግሩ በዘለቄታው ተፈቶ ወይንም ሌላ አነጋጋሪ ነገር ተከስቶ ነውና ለሌላ ተመሰል ወይይት በቀጠሮ ነው የሚለዩን።
እሺ፣ ምንም ችግር አይኖርም። እንግዲህ ቸሮር ያሰማል። አመሰግናለሁ።
Oh,
በጣም ይሄ ልጅ መቼም ዘፈነ ነው ተጫውተን ነበር
እኮ ተጫውተታል ደሞ የግጥም ደራሲዎች ያፈርብሽ ልቤ ፍቅሬን ከልቤ ቢቀሙኝ ምንም ያገኙኝ ላንቺ ቢያሙኝ
ይሄ ደሞ እንግዲህ እዛው ታልገባ ይከተል
አዲስ ባለፈው 15 ቀን ለሁሉም ብዙአኝ እናመሰግናለን ባለፈው 15 ቀን የንጉስ ያክሊሉ ዝግጅት መንደርደሪያ
አባይ ጉደል ብለው አለኝ በተሳስ
የማን ልብ ይችላል እስከዚያው ድረስ አልንና
የቀድሞውን ተወዳጅ ድምጻዊ የዜማ ስንኞች
አሳበላሻለሁ አባይ ዳር ነው ቤቴ
ዶሮ መረቅማ ከወዴት አባቴ የሚሉትን አስተዋወስን
የንጉሴንም ዝግጅት በቀድሞ የዩኒቨርሲቲ ተማሪዎች አባይ አባይ ዜማ ጅበን አቀረብን
ታዲያ ሁሌም ጆሮውን ያልነፈገን
ተሳትፎው ያልተለየን የፈረንሳዩ አስራዶ ደግሞ
ኩንስንስ 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 በይልኝ
አባይን ከሩቁ እንዴነህ በይልኝ ብሎ ብሩም በማንሳት
ከአባይ ወዲያ ዘመድ በሚል ርስ ቀጣዮቹን ስንኞች ቋጠረና ሰደደልን
ንጉስ ያክሊሉ ከፈቀደልኝ አባይን አጅቤ አብሬው ምጓዛለሁ ብሎናል
እኛም ግጥሟን ለንጉስ የዝግጅት መንደርደሪያ አድርገናታል
ከዚያ መሳከው ነው ይሄ ማብራሪያ ሳይጠይቅ አይቀርም
መሳከው ነው ወበል
የንጉስ መስኮት ይከፈታል
ካባይ ወዲያ አናቴ ካባይ ወዲያ አባት ካባይ ወዲያ ወንድም ካባይ ወዲያ እህት ካባይ ወዲያ አጎቴ ካባይ ወዲያ አክስት ካባይ ወዲያ አማቼ ካባይ ወዲያ አማት ካባይ ወዲያ ምራት ካባይ ወዲያ አያት ካባይ ወዲያ ጓዴ አጋር የልጅነት አገኛለሁ ብሎ አቀብ ቁልቁል መልፋት ዋ ብሎ መቅረት ነው በከንቱ መዋተት
ካባይ ወዲያ ታማኝ የሰው ልጅ አፍቃሪ ካባይ ወዲያ ጮኛ ቃል ኪዳን አክባሪ ካባይ ወዲያ ድራሽ ቅርብ ጎረቤቴ ካባይ ወዲያ ባሌ ካባይ ወዲያ ሚስቴ ካባይ ወዲያ ልጄ ብሎ መጣራት እንዳው በከንቱ ነው ቀን ቢጎልበት
ካባይ ወዲያ ዘመድ ካባይ ወዲያ አጋር
አገኛለሁ ብሎ አለመናገር ነው አለመጠርጠር
ስንሄድ ነው እንግዲህ ያ የዶሮውን የምንጥሱን ያምልኮ ምናምንም እያየን ይሄድ ነውና እዛ ፒኮሎ አባይ የሚባለው ወደ ባህር ዳር ከመድረሰ በፊት ዱር ቤቴ ከሚባለው ማከል ላይ ወደ ዋናው ትልቁ ጣና የሚገባበት ስፍራ ስለነበረ እዛ ያቺን ነገር አነሳንና ቀጥታ ባህር ዳር ሄድን አደረ
ጋዜጠኞቹ ባህር ዳር ሄደው ካደሩ በኋላ ነበር ያለፈ 15 ቀን ትረካችንን ያቆም ነው ኤልያስ ብሩና ታደሰ ተስፋዬ ዛሬም አብረውኛሉ በነገራችን ላይ አሉላና አዲሱ እናንተ እኔን መስኮስት ከፍቱ እኔ ደግሞ ከመታጽምኡ አርህው መሳከወ አእዛኒክሙ ዋንቅሁ ልበክሙ ተሰሙ ታዳምጡ ዘንድ የጆሮአችሁን መስኮት ክፈቱ ልባችሁን አንቁ እላቸዋለሁ አድማጮቼ ወደ ትረካው እንላለን
ባህር ዳር ሄደን አደምንና እንግዲህ ጋዜጠኛ ነገር በጣም አስቸጋሪ ነው እና ማታ ትንሽ ወጥቶ የድካሙን እንትን በሆነ ነገር ካላቀዘቀዘ አይተኛም እሱ እንግዲህ እዛ ሄደን የመጀመሪያ ቀን ያደርንለታ ልጆቹ ለካ አብረን ያለን ልጆች የኔ ረዳቶች የነበሩ ልጆች ለካ ሳንቲማቸውን ጨራርሰዋል የተሰም የሚሰጠን 7 ብር ነበር የዛን ጊዜ ሁሉ አበል በቀን የሚሰጠን
ከናልጋው
ከኛምኑ ከነምኑ ከኛምናምኑ እና እንደዛ ሆኖ ጋሽ ጳውሎስ ግን የሄደበት ቦታ ሁሉ ሰው ይወደዋል ህዝቡ ነበር የሚያበላል ህዝቡ ነበር የሚያጠጣን፣ ህዝቡ ነበር መኝታችንን የሚከፍል የነበረው። እናንተ አባይን ነው እየተከተላችሁ።
እኛ ይሄን ነው አባይን ከመነሻው እስከ ጣና ድረስ ከጣናም አልፈን የትናየት ባምቡድ የሚባል ሱዳን ጠረፍ ውስጥ ሁሉ ገብተን ነው ያነሳነው። አዎ እና እንግዲህ ይሄን እንደተረከልን ነው።
አዎ
እንግዲህ ከዛ ተመልሰን ጧት በጧት ተመስተን እንመጣለን ስንል ሁሉም ከእንቅልፉ መነሳት አልቻለም። ብዙ ዝርዝር ውስጥ ምናልባት ታደሰ ያውቃቸዋል እሱ ነገር ይሆናል። እኔ ግን ከዛ ተነሳስተን ሁላችንም ተጠራርተን ለመሄድ ስንነሳ መኪና ውስጥ መግቢያ ሰዓት ተሰጥቶን ስለነበረ በጧት መሄድ ስለነበረ ግን ስንነሳ ልጆች ሁሉ ተዳክመዋል። በኋላ ጋሽ ጳውሎስ ማለ ስማ ኤልያስ አላቤት፣ እነዚህ ልጆች አደጋ ላይ ሊወድቁ ነው፣ ሳንቲማችንን ጨርሰዋል ትላንትና ማታ አለ። ይሄንን አይምሯችንን ይዘን ዝም ብለን ወደ ስራችን ሄድን። ስራችን ወደዚያው ከዶርቤቴ በኩል አድርገን መኪናውን እንኳን ዛፍ ስር ነው ደብቀን ሸረንቆላ ውስጥ ነው የከተትነው። ምናልባት በተላላኪ መጥተው በክብሪት አቃጥሉብናል እስክንመለስ ብለን ፈርተን መጨረሻ ላይ እቺ በሳር የምትሰራ በደንገል የምትሰራ ጀልባ ላይ ወጣንና የኔ ረዳቶች የሆኑና ሹፌራችንም ጎበዝ የነበረ ብሩ ባቦ ከኔ ጋር ነበረና ይረዳኝ ነበረ በብዙ ነገርና የኔም ረዳት እንደዛው ሌላው ልጅ የነበረው በጣም ጎበዝ ልጅ ስለነበረ እነሱ ስራዬን ይዘው የኔን ንቅናቄ እንትን ማዕበሉ ወይም የውሃ ፍሳሹ ሲመጣ ጀልባውን ያቺን የታንኳን ስለሚገፋት ንቅናቄ ሲኖር የዛኑ አህል ስዕሌ ወደ ግራና ወደ ቀኝ እንዳይወጣ በጣም ኮንሰንትሬሽን ያስፈልግ ነበርና ያንን እየሰራን የት ሄድን አሁን በደንገል ውስጥ ይሄ ከላይ ስናነሳ ይዋል ነው ወንዝ መጥቶ ከጣና ጋር የሚገናኝበት አፋዋ ድረስ እንሂዳልኝና ጋሽ ጳውሎስ ወደዛ ሄድን። ቢያንስ አንድ 15 ኪሎ ሜትር ምናምን የሚሆን ይመስለኛል። ሄድንና ያንን አንስተን ስንመለስ ብዙ ነገሮች ነው ከሱ ጋር ያለው የተያዙ ነገሮች እና ጋሽ ጳውሎስ ያያቸው። ኤልያስ አለኛ ቤት ለመሆኑ አባይ ብሎ ዩኒቨርሲቲ ተማሪዎች የዘመሩለት አባይ አየኸው ተረዳኸው አሁን አለ። አዎ እና ደግሞ ተመልሰን ደግሞ እንደገና ደግሞ ክረምቱ ውስጥ ጣናን ደግሞ እንደዚሁ ከላይ እናነሳዋለን፣ ምክንያቱም ቀዩ አፈር የረጋውን ውሃ ቀዶ ሲወጣ ይታያል ተብሎ ተነግሮኛል አለ። እሺ አለና ያንን ነገር እሺ ይሄን ነገር እየሰማን ለኔ ኢንፎርሜሽን እየሰጠኝ እዛ መሀከሉ ላይ ያሉትን ነገሮች አዞ እንዳለ ምን እንዳለ አሳ እንዳለ ያገኘውን ነገር ሁሉ አንሳ፣ ይሄ አባይ ውሃው ብቻ አይደለም ብዙ ጉድ ነው ያዘው እዚህ ውስጥ ብዙ ጉድ ነው ያዘው እና ያንን ነገር እንዳያመልጠን ሁለተኛ ተመልሰን እዚህ ልንመጣም ላንመጣም እንችላለን እያለ እንሄድ ነበረ። ጋሽ ጳውሎስ የራሱ ተሰጧል፣ የራሱ ያመለካከት እንትኑ ሲኒማቲክ የሆነ ወይንም ደግሞ የስዕላዊ አገላለጽ ችሎታው በጣም የመጠቀ ነው ጋሽ ጳውሎስ። ስለዚህ የሚናገረኝ ነገር ሁሉ ሌላ ኮንቲኒቲ ያለው ነገር ወይንም ከሱ ጋር የተያዙ ነገሮችን ስዕል ውስጥ እንዳስገባው ልጅ ይነግረኝ ነበር። ዳክዮቹን እዛ እኛን ተከትለው የሚሄዱ ዳክዮች ነበሩ። እነዚህ ዳንሳ ነጫጭ ዳክዮች ደስ ደስ የሚሉ እነዚህ ዳንሳ ይሄን ነገር አድርግ ይሄን ነገር አድርግ ይሄን ነገር አድርግ ይለኝ ነበረ ቀስ ብሎ በጆሮዬ። ይሄ ሁሉ ነገር ለኔ ትልቅ መሰረት ነው የጣለልኝ። እንደው ለራሴ ለመለወጥ ብዬ አንዳንድ የሲኒማ መጽሐፎች ከማነባቸው ውጭ እሱ እንደዚህ በቀል በጆሮዬ ውስጥ አንቆርቆራት ምክሩ ለኔ ትልቅ ትምህርት ቤት ሆናልኝ ነበረ። እና እነዚህ ነገሮች ትዝ ይሉኛል። ከዛ በኋላ ነው እንግዲህ አባይን ከዛ ተነስተን ጣናን ሰርተን በጎንደርና በጎጃም መሀከል የሚያዋስነውን ትልቁን ድልድይ ነው ያሰሩትን በሱ አልፈን ወደ ታች ወደ ፏፏቴ ወደ አባይ ፏፏቴ ይደረስነው ለማለት ነው።
እዚህ ጋር ታንት ሰርተን ጨርሰን ስንወጣ ትዝ ይል እንደሆነ አሁንቋን ይባለው እዚህ ድረስ እንቅጥቱ ነው ሰው ድረስ ታጥሎ ረጋግስ ገብተን የኤልያስ ካሜራ ጀንት ነው የኤልያስ እቃ አቶ 3 4 ሰው ማቸው ስድስታችንም ይዘነው ነው የወጣነው። እያንዳንዷን እቃ ይዘን ወደ ላይ በእጃችን አድርገን ውሃ እንዳይገባው እስከ ከወገባችን በላይ እና ከአንገታችን በላይ ድረስ አረንቋ ውስጥ ገብተን እንደዛ እያልን ነው የወጣነው። ከዚህ ላይ ጋሽ ጳውሎስ አንዲት ካለፍ ጎበዝ 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 ምንድን ያለው ጎበዝ ጎበዝ ረጣብነ
ዛሬ ድረጉንቱ ገባችሁ ማለት ካሜራውን አዳናችሁ
ማመን ያቅታል እኮ እያንዳንዷን ለሁላችን
ሳት ውስጥ ከተሃል
ይኸው እያንዳንዳ
ግን ወደ ስራው የምትፈልገውን ስዕል ያገኘህበት ቦታ እውነት ልበልህ
ሌላ መሳተም የሚነድ ውስጥ ምትገባለ እንደዚህ አይነት ጎ አንዳንድ ግዜ ታስተውስ እንደሆነ በስሜት አሁን ስለ ይሄ መሐመድ ባን የሚባለው እዚህ ያኔ እዚህ ቤት ማነው እንትን ወተራ የተቃጠለው
አዎ የተቃጠለው
ያንን ለማንሳት የራቀ የሄደ ነው የተመጣው
ልክ ነው
አይ እንግዲህ የካሜራማን እና የሌላው ሰው ነገር ሌላ ነው እኔ ስሜቴ እዛ ውስጥ ነኝ ያለሁት እነሱ ተነርተናል አንድ ላይ ጋሽ ጳውሎስ የሚናገር ይዛ የሚለን ነገር ሁሉ ነገር እኛ ለሌላ ነገር ያነሳሳን ነበር ስለዚህ ይሄ እንኳን አረንቀውስ ሌላም አባይም ይዞን ቢሄድ ትዛ ይለንም
አባይ መቼም ታሪኩ ረጅም ነው ሰፊ ነው ጥልቅ ነው እንዲህ ባጭሩ ምናጠቃለለው አይደለም ይቀጥላል እንግዲህ ዛሬ 15 ቀን የኔ መሳከው በአዲሱ ቋንቋ የኔ መስኮት የኔ መሳከው የዛሬ 15 ቀን ሲከፈት ደግሞ እንደገና በቀጣዩ የአባይ ታሪክ እንገናኛለን እስከዛው ደህና ቆዩ
ንግስቴንም እንግዶቹንም እንዲሁም ደንበኛችንን የፈረንሳዩን አስራደውንም እናመሰግናለን።
አስራደው በነገራችን ላይ ብሎ ተከታዩን አስፈሯል አሉላ።
ንግስቴ አክሊሉ ያልጠቀሰው ትልቁ አባይ ምስጢር ቢኖር
በአለም ላይ ያሉ ትልልቅ ወንዞች በሙሉ ወደ ታች ሲፈሱ
የኛው አባይ ብቻ ነው አቀብ ወይም ሽቅብ የሚፈሰው
ከደቡብ ወደ ሰሜን ብሏል። በድጋሜ እናመሰግናለን። ግን
በዚያ ላይ ንግስቴና እንግዶቹ በቀጣዩ ዝግጅት ጥቂት እንዲሉበት ቢሆንስ
መልካም
አባይ ዛሬ ይዘለታል በዚህማ ምለና ነሳው ነው
የጀግኖች ሀገር ያዳም ዘራ ሻራ
ፈለገ ጊዮን ያንቺ ስም ሲጠራ ያለ ቴዲም አባይ ላይ ነሳሳል ፈለገ ጊዮን ያንቺ ስም ሲጠራ ተፋስተማይ ላይ ባንዲራ ሽናይቶ አዲሱ ያገር ነገር እየተዘፈነ ለኢትዮጵያ ያለ እስክስታ የሚያጫውት ዘፈን ለየት ያለ ቦታ ሊሰጥ ይገባል።
ቴዲ በጀመረው ጎዳና እንሂድና ወደ ሀገር ጉዳይ ልንሄድ አይደለም?
እንዲያ ነው ነገራችን።
ይቀጥል።
ያገር ጉዳይና የመንገድ ተቋሚው የሐሳብ መስመሮች
እነሆ ተረኛውና ቀጣዩ መሰናዶ ነው።
ጉዳዩ ከመነጋገር ጥቂት ግድ የሚላቸው ዜጎች ጉዳይ ብቻ ከመሆን ሳልፍ አልቀረም።
አዎ አሳሳቢነቱ በርግጥ ሁነኛ መልአክ አልተበጀለት ወደምን መርጠው ጎዳና የሚወስድ አይመስልም።
ያገር ጉዳይ የልዩ ቅንብሩ መጠሪያ ነው።
ነገረ መሰረቱ አጣዳፊነቱና ልዩ ትኩረት ጋባዥነቱም በዚሁ በፕሮግራሙ መጠሪያ ሳይገለጥ አልቀረም።
ከአገር ጉዳይ የሚብስስ ምን አለና
ከመቼውም ይልቅ ዛሬ
አንገብጋቢው ያገርና የህዝብ ጉዳዮች ሰሞንኛው ትኩስ ዜናና ወጎች ከዘላቂው መፍትሄዎች ጋር እንደምን ይስማሙልን ይሆን?
ጥያቄው የኛም የናንተ አድማጮቻችንም እንዲሆን ነው ፈቃዳችን።
የራዲዮ መጽሔት ሰንበት ጥብቆ በትክታታይ የሚቀርበው ያገር ጉዳይ
ዛሬም በተሰማሩበት ጎራ በሚጠበቡባቸው የሙያ መስኮች ለብዙዎች ጥቅም የሚውሉ ኪናዊ ስራዎቻቸው ጭምር የሚታወቁ ሁለት እንግዶች አሉ።
ከኑሮ ባሻገር ያገርና የህዝብ ጉዳይ ግድ የሚላቸው ወይም እንዲላቸው የሚጠበቁ የማህበረሰብ አባላት አይደል ቀድሞንስ የፕሮግራሙ እንግዶች ምርጫ መመዘኛችን ማድረጋችን።
አዎ ናዛሬ መጋቢ አዲስ ሸቱ አለማየሁና የሙዚቃውን ሰው ወጣቱን ሰርጸ ፍሬስባትን
አሁን በዚሁ መንፈስ ወደ ራዲዮ መጽሔት ጎራንዲሉ እንኳንም ደህና መጣችሁ ብለናል። አዲስ እንግዶቻችን አንደኛው ነባር እንግዳ ልንላቸው እንችላለን ቤተኛ ልንላቸው መጋቢ አዲስ ሸቶ አለማየሁ መለስ ብለው ደጋግሞ አግኝተናቸዋል።
አዎ ብዙ አድማጮች ደግሞ ይፈቅዷቸዋል።
አንደበተ ርቱ ጥልቀትም ያለው ሐሳብ የሚበጅ ነገር ላይ ለዚህ ፕሮግራም በሚስማማ መልኩ በመወያየት ይታወቃሉ። ሁለተኛው ወጣቱን አዲሱ አንተም ማወቅህን እርግጠኛ አይደለሁም ሰርጸ ፍሬ ስብሐትን ታውቃለህ?
አዎ አንተ አልካቸው እንግዳችን ያላየዋቸው
ወጣቱ ነው አዲሱ
ወጣቱን መጣሃል አንተ እንደ ወጣትነት እኔ አላውቀውም ይሄ ወጣት ሊታወቅ የሚገባው ነው ማለት ነው።
በጣም የሚታወቅ ነው ይልቁንም በሙዚቃ ስራዎች ላይ ነው። ለብዙዎች በመገናኛ ብዙሃን ቅርብ ከሆነባቸው ስራዎች አንዱ ኢትዮጵያን አይድል ላይ ከዳኞቹ አንዱ መሆኑ ነው። በሙዚቃ ትንታኔ አቅራቢነት ይታወቃል። ሙዚቃ ነው ያጠናው የሙዚቃ መምህር ነው። ይልቁንም ደግሞ በአዲስ ነገር ዘመን ነው በሙዚቃ ስራዎች ላይ ትንታኔዎችን በመስጠት የጀመረው። ታዲያ ለሙዚቃ አዋቂዎች ሩቅ አይደለም የሬዲዮ ፕሮግራምም እንዳላቸው ሰምቻለሁ። አጋጣሚ ኖርኝ አላገኘሁም።
በጣም ድንቅ ነው ሰርጸ ፍሬስባት ሙኑ ወድጃው።
ቀደም ብለን እንዳስተዋወቅ ነው አዲሱ በራሳቸው መንገድ በሚሰሯቸው እውቅና ተሰሚነት እንዳላቸው ሁሉ በዚህ በሚያሳስበን ጉዳይ ላይም ፈታ ብለው የሚበጀውን የሚሆነውን ዛሬ ያለውን ሁኔታ ከሚመጣ አሁን ነገር ጋር አዛምደው ከዚህ ከፈተናው አሻግረው መንገድ እንዲጠቁም ነውና ወደዚያው እንደርደር
አካም
የምንነጋገርበት ርዕሰ ጉዳይ ያገር ጉዳይ ነው። ስሙ እንደሚናገረው ቀደም ብለን እናዲሱ በመንደርደሪያችን የተቆምናቸውን ሁኔታዎች እንዲዳስስ የምንፈቅድበት ወደ 2 አመት የተቃረበ ጊዜ የዘለቀ ነው። ይሁንና ያገር ጉዳይ ከትርምስ ለመዳን ያን ለመከላከል ኮዲሁን እንነጋገር በሚል መንፈስ የተጀመረም ቢሆን ከትርምስ የራቅም አይመስልም። አንዳንድ የተፈሩ ያልተጠበቁ ነገሮች መታየት ጀምረዋል። የሰው ህይወት የጠፋባቸው ጉዳዮች አሉ። እስኪ ያለንበትን እንደሚኖር ሰው እንደ ዜጋ ለሀገራችሁ ግድ እንደሚላቸው ሁለት ዜጎች አሁን ያለንበትን ሁኔታ እንድንሄድ ከምንፈልገው ጋር ማዛመድ በሚችል መልኩ እንድናነሳሳ እናድርግ። መጋቢ ሐዲስ ከዚህ ቀደምም በፕሮግራሙ ላይ ቀርበዋል ሐሳቦችን አካፍለዋል። ከእንግዳው ሰርጸ ልጀምር። ሰርጸ አሁን ያለውን ሁኔታ እንዴት ትመለከተዋለህ? ሰዎች ያሳሰባቸው የጨነቃቸው ጉዳይ መኖሩን ነው ጠዋት ማታ የሚሰማው። ያሳሰበህ ነገር ይታያል ከፊት አሁን ባለው ሁኔታ እንደ ዜጋ የከፋ ሁኔታ እንዳይመጣ የሚለው ስጋት አድሮብሃል?
በጣም አሉና በሚገባ ነው እንደማንተራስ እስከምትቆይ እንደ ዜጋም ጉዳዩን ደግሞ ርቀት እንደምታዘብም ሳይ ሁኔታዎች ባሉበት በጣም አስጨናቂ ጊዜ ላይ ያለን ይመስለኛል። በተለይ የሰዎች ህይወት ያለፈ ነው ጥያቄ ብቻ የነበረ ነገር አካልና የራስን የሆነ ተቃራኒ መልክ ይዞ የሀሳብ ልዩነት ከመሆን አልፎ የሰዎች ህይወትን ወደሚቀጥፍ ነገር እየተሸጋገረ ስናየው በጣም የሚያሰጋ ነገር እየታየ ነው። በፊት ጥያቄ ብቻ ምናልባት እንደ ሀገር የሚጠየቁ ጥያቄዎች እንደ ዜጋ የሚጠየቁ ጥያቄዎች መስለው ነበር። ከዛ በላይም ወይም ደግሞ አሁን ካለነው የህዝብ አወቃቀር በላይ ጥያቄው ሰፍቶ ለእንደዚህ አይነት ነገር ይዳርገናል ብዬ አላሰብኩም ነበር። በቅርብ ጊዜ እያየኋቸው ያሉት ነገሮች ግን ተማሪዎች ትምህርት ቤት ርዕሰ መስራት ዩኒቨርሲቲ ውስጥ ገብተው እየተማሩ አይደለም። ትምህርት ቤቶች ወዲያው የተቋረጠ ነው ትምህርታቸው። እንዳየነው ደግሞ ሃይማኖታዊ ክብረ በዓላት እንኳን ፈጽሞ ሰላማዊና ትልልቅ ባህሎች ታይተውባቸው የሚጠናቀቁት በዓላትም ጭምር የሰው ህይወት ያለፈባቸው ስለሆነ ይህ የማያሳስበው ሰው ኢትዮጵያዊ ሊኖር አይችልም እና በጣም እያሳሰበ የተውዳይነት
ሰርጸ የተመለከት ከታዘብካቸውን በሂደትም ሁኔታዎች ወዴት ይያመሩ እንደሆነ ካለህበት ቦታ ሆነ ያየውን አካፍለህናል። ወዴት ይሄን ነው ብቻ ሳይሆን ወዴት እንሂድ እንደምንስ ወደሚፈልገው ቦታ እንደርሳለን ካደጋዎቹን እንጠብቃለን የምታነሳሷቸው ነጥቦች ይሆናሉ። መጋቢ ሐዲስ ሸቱ አለማየው እርሶስ እንደው በመጀመሪያው መንደርደሪያ ጥያቄ በገታ እርሶስ አሁን ያለውን ሁኔታ ስጋቱን ጋራሉ? ምንድነው የሚሰማው ምንድነው የሚታየው?
እኔ በእውነቱ ለመናገር ይሄ የማያሳስበው ይሄ በህልሙ የማያባንኑ በእውኑ የማያቃዠው ኢትዮጵያዊ ካለ ሰው መሆኑንም ጭምር መጠራጠር ግድለኛ እውነቱ ለመናገር። እኔ ከዛሬ 6 አመት ከዛሬ 5 አመት በፊት በብዙ ሚዲያዎች ላይ በቴሌቪዥኖች በሬዲዮኖች በመጽሔቶች በጋዜጦች በግጥም ምሽቶች በስነ ጽሁፍ ቦታዎች ሁሉ እየተገኘሁኝ ባደረኳቸው ንግግሮች ሁሉ ይሄን ነበር ያፈራሁት። እኔ ጋራ ምንላቸው ነገሮች እየቆራረጥን እየጣልን ነው የሚያገናኙ ድልድዮች እያፈራረስናቸው ነው ድልድይ እያፈረስን ግንብ እየገነባን ነው መሰላሉን እየጣልን አጥር እየገነባን ነው ይሄ አጥቃቸው ጥሩ አይደለም ብለን በስጋት እያወራን ነበር። አሁን ዛሬ የደረስንበት ሁኔታ እውነቱን ለመናገር እንባ ያላቸው ሰዎች ሊያለቅሱበት የሚገባ ምናልባት በየእምነት ተቋማቱ ብዙ ጸሎት ሊደረግበት የሚገባ ኢትዮጵያ በዘመኗ ብዙ ፈተና ያለፈች ሀገር ናት። ብዙ ጦርነቶች እናቃለን የእርስ በርስ ጦርነቶች እናቃለን የውጭም ጦርነቶች እናቃለን በጣም ብዙ ለጦርነት አዲስ አይደለም እውነቱን ለመናገር ለሌላው ሀገር ልምድ ማካፈል የምንችል ሲሆን በጦርነት ደረጃ አሁን የደረስንበት ደረጃ ግን ኢትዮጵያ በታሪኳ እንዲህ አይነት ፈተና ገጥሟት ያውቃል ብዬ አላውቅም እውነቱን ለመናገር። መቼም እንዳቅማችን መጻሕፍት አንብበናል እንዳቅማችን ሊቃውንትን ጠይቀናል እንዲህ አይነት ፈተና ይመጣል ብዬ አላስብም ነበረ። ነገር ግን ሆኗል እውነቱን ለመናገር ሆኗል። ዛሬ በየቦታው በየእምነት ተቋማቱ የሚሰሙት ነገር ደስ የሚል አይደሉም። በየዩኒቨርሲቲዎቹ የሚሰሙት ነገር ጥሩ አይደሉም። ወርደን በሌሎች ሀገሮች ስንጠላው የነበረውን ስንኮንን የነበረው ነገር እኛው ሀገር መጥቶ ሰዎች በሚናገሩት ቋንቋ በሚናገሩት እየከዛ አብካሪ ከዛ ከየተባለን መገዳደል ከጀመር ከዚህ የበለጠ ሊያሳዝን የሚችል ነገር የለምና እነሱን ለመናገር አሉላ ከልቤ ካንጀት ያሳስበኛል። የህሉና ጥያቄም ጭምር ስለሆነ ነው አሉላ። እንዲያውም መብራት ላይኖር ይችላል፣ ውሃ ላይኖር ይችላል፣ ስኳር ሊጠፋ ይችላል፣ ትራንስፖርት ሊጠፋ ይችላል። በጨለማ እንኳን የመኖር እድላችን ጥያቄ ምልክት እየገባ ነው እና እኔ በጣም እጅግ በጣም ያሳስበኛል።
ስጋቱን ሁሉም የሚጋራው መሆኑን አስመራችሁበታል። አደጋው የከፋ ሊሆን እንደሚችል የሚያመላክቱ ሁኔታዎች በተለያዩ ቦታዎች እየታዩ ነው። የቅርብ ጊዜዎቹን ብንወስድ በወልዲያና በቆቦ የሰዎች ንጹሃን ህይወት በከንቱ ጠፍቷል። ይህ ሁኔታ ጨርሶ ወደ ባሰ ወደ ከፋ ቀደም መጋቢ ሐዲስ እንደገለጡት በቋንቋ ወይም ደግሞ ዘውግም በለያስተሳሰብ ገሌ ነው በሚለው ወዳል ተፈልገ አቅጣጫም እንዳይሄድ አቅም ያላቸው ጉልበት ያላቸው ስልጣን ያላቸው ዜጎችም ተራ ዜጎችም በየበኩላቸው ምን ማድረግ አለብን የሚለውን ውስጥን መለስ ብሎ ወደ ማየትና ወደ መፈተሹ እንድናመራ እንድናበረታታ የሚጋብዝ ዝግጅት ነውና እስኪ የሚታያችሁን መላዎችም እንመልከት። ይህ በሌሎች አካባቢዎች የታየ በኢትዮጵያ ፈጽሞ አይሆንም ተብሎ የሚታመንበት የነበረ ማለት ይቻላል ሁኔታ እርግጠኛ መሆን የሚያስችል ቦታ እንዳደለን ካወቅን እንደምን እንነጋገር እንደምን ሰላም ይምጣ እንደምን ዘላቂ ለሁሉ የሚበጅ መፍቴ ሊገኝ ይገባል ትላላችሁ? ሰርጸው ዳንተ ለመለስ
በእንደዚህ አይነት ጉዳዮች ላይ አለክ ያለ ምርምርና ብዙ ጊዜ ደግሞ ንግግሮች ያረኩበት ድረስ ላልሆነ እንደዚህ ያብቻ ማቀርበው እንጂ በዚህ ጉዳይ ላይ እውቀት እንዳለው እንዳጠና ሰው አይደለም እኔ ማስረብ ማቀርበው። ግን እንደዚህ ጋር ከሰው ጋር እንነጋገራለን ብዙ ሰው እንዲህ ይደረግ ኖሮ የሚላቸው ሐሳቦች እንተናለን የራሳችንን ማሳብ እንተካለንና እሱ ነው አሁን መሰረት አድርጌ የምናገረው ነገር።
መልካም።
በዚህ አመሳስ አንድ በጣም አሉታዊ የሆነ ድርጊት እንደምን ይፈጸማል? እንደምን ሰዎች ሁሉ በጋራ አንድ ላይ ሊያደርጉት ይችላሉ? ካል መጀመሪያ የታፈነ የታመቀና ያበጠ ጉዳይ አለ ማለት ነው ከጀርባው። ይሄን እንደው አንድ ኤነርጂ ይፈጠራል በፊዚክስ በተፈጥሮ ህግ እንደምናውቀው ያ ኤነርጂ ወደ ሌላ ፎርም ትራንስፎርም ያደርጋል ወይም የተፈጥሮ ጸባይን ይቀይራል እንጂ ሊጠፋ አይችልም። አሁን እዚህ ምንድነው በረጅም አመታት ሂደት ውስጥ ትንሽ ጉዳዮች ናቸው ተብለው የተተዉ የሰብአዊነት የዜግነት ጉዳዮች በጣም ሲታሰኑ ዝም ተብለው ሲታለፉ ወይም ህገ መንግስቱም አድሬስ ያደረጋቸው ሲያልፍ የቆዩ ጉዳዮች እንዳሉ ነው አሁን ዜጎች እየተናገሩ ያሉት። ከዜግነት ይልቅ የብሔር ጉዳይ በጣም ከፍተኛውን ቦታ በመያዙ እንደ ሀገር ወደማያኗኑር ሁኔታ ላይ እየደረስን መጣን። ዜጎች በሙሉ በመረጡት ቦታና በመረጡት አስተካፈር እንዳይኖሩ እክሎች እየፈጠረ መጣ። በዚህ ምክንያት ይህንን ሊያስተናግድ የሚችል ደግሞ ዝግጁ የሆነ የመደነዛዘብ ዜጎች የመደነዛዘብ ሂደታቸውን እያጡ መጡ። በዚህ ተነሳ እዚህ ነጸብራቅ የሆኑ አሉታዊ ተግባራት፣ አሉታዊ ድርጊቶች እየተገለጡ መጡ። ይህ ነው ያሉት ብዙ እንግዲህ በሚዲያውም የምናነባቸው በሶሻል ሚዲያው የሚገለጹት ነገሮች ሰዎች የሚናገሩት ይህንን ነው። ይህንን በማዳመጥ በኩል ደግሞ እንግዲህ በሚያስተዳድረው መንግስት በኩል ችግሩን ራሱን ካለበት ቦታ ጀምሮ ከማጥናት ይልቅ አይ ችግሩን በራሳችን መንገድ አውቀነዋል፣ መልካም አስተዳደር ላይ ወይም ይህን የመሳሰሉ ጉዳዮች ናቸው፣ ኢኮኖሚን በፍትሐዊነት ስላላደላደግነው ነው፣ እንዲህ ስላላደረግነው ነው የሚሉ ቀለል ቀለል ያሉ መልሶች ሰጥቶ የመውጣት ሁኔታ አይ ጥያቄ ለካ በደንብ አልተደመጠም ወደሚል የዜጎች አሁንም ያለመርካት ጥያቄውን በደንብ ተደምጧል ወይ የሚልን ነገር ጥያቄ ውስጥ የመክተት የዜጎች መጸብራቂ ይመስለኛል አሁን እየታየ ያለ ሁሉም ተግባር። ስለዚህ እንደሚመስለኝ ጥያቄው የተፈጠረበት ቦታና ጥያቄውን በራሳችን መንገድ አገኘ ነው የሚለው የመንግስት መግለጫዎች፣ የመንግስት የስብሰባ ውጤቶች፣ እነዚህ ሁሉ ለዚህ መፍትሄ ሊፈጥሩ አልቻሉም ብዬ ነው የማስበው። ከዚህ ውጭ የሆነ ዜጎችን ያሳተፈ የተለያዩ አካላት በሽምግልናም ጭምር ሊሳተፉበት የሚችሉ ከፍ ያሉ ጥሪ መንግስት ከራሱ አድርጎ መፍትሄ ሊያገኝ እንደሚችል አምኖ የመፍትሄው አካል ምርጫን የሚለውን ተወት አድርጎ መፍትሄ ያላቸው ዜጎች እንዳሉ ታምኖ እነሱ የሚጋበዙበት ሁኔታ ቢኖር ነው በጣም ትክክለኛ ይሆናል ብዬ የማስበው። ብዙ አይነት ኤክስፕሬሽኖችም አሉ ደግሞ እውነት ለመናገር ስነ ጥበቡ በአንድ መልኩ እንደዚህ ተሻግሮ ሄዶ ወደ አንድ ሳይድ ያላደማ ነገር ግን በፖለቲካውም ሆነ ጥያቄውን ባነሱ አካላት ያልታየ አማራጭ ሊያመለክት ይችላል። የስነ ጥበቡ የአርቱ መልክቶች ደግሞ ይህንን ሁኔታ ሊያስተካክሉ ይችላሉ። አሁን የተፈጠረውንም ውጥረት ሊያረግቡ የሚችሉ የሰላም ጥሪዎችን ሊካሄዱ ይችላሉ ነው። አሁን መንግስት የያዘበትን የራሱን ቋጠሮ ለጥቅ አድርጎ ወደ ሰፊ ሆነ በሰፊው ዜጎች ሊያዳምጥ በሰፊው ዜጎችና በተቃራኒው መልኩ ቢሆን የቆሙ ጥያቄዎችን በጣም በጣም ከዚህ በፊት ካሳየው ትዕግስት በላይ ይጠበቅበታል። ትዕግስት አድርጊያለሁ ካለ ከዚህ በላይ ደግሞ ትዕግስት ያስፈልጋል አሁን ላለው ሁኔታ። ምክንያቱም ከሱ ውጭ ያለ ኳስ እንዳለ ማወቅ በጣም አስፈላጊ ይመስለኛል አሁን ሳይሆን እና የሚወጡት መግለጫዎች ግን ብዙ ጊዜ እነዛው የተለመዱ ችች ያሉ እውነት ለመናገርም ደግሞ እንደ መፍትሄን ለማዳመጥ ሰዎች የሚሰላችሁባቸው አይነት ናቸው እና ከዛ ውጤት መጠበቅም ስለማይቻል ይቅርታን ምንም የመጠየቅ ሁኔታ በጣም የተለሳለሰ እና በእውነት ከልብ የማያመረቃ እየሆነበት ይመስለኛል ሰው ሁሉ ለማለት የተገደደው።
የሚያሳስቡትን ጉዳዮች በቅጡ መመርመር፣ ላልተመለሱ ጥያቄዎች ሁነኛ መልስ መስጠት በግልጽ ብዙዎችን በማያወላዳ መልኩ የሚሉት ነው። አንዳንድ ጥያቄዎች እናነሳለን። እንደ ሀገር ወደማያኗኑር አዝማሚያ እያመራን ነው ብለሃል ሰርጸ። የማይወዱትን ጥያቄ በብስለትና በአስተዋይነት ትክክለኛ ወደሆነ አቅጣጫ በሚያመራ መልኩ በቅጡ መመለስ አለበት፣ ችግሩንም በቅጡ መመርመር መረዳትም ይጠይቃል የሚል መንፈስ መውሰድ የሚቻል ይመስለኛል ያቀረብከው አስተያየቱት።
በጥሩ ሁኔታ ነው ያሳተርከው።
መልካም። ሌሎችንም ሊያነጋግሩ የሚችሉ ሊያወያዩ የሚችሉ ሀሳቦችን እያነሳችሁ ነው። የዚህ ፕሮግራም ዋነኛ ዓላማም በዚህ ሰዓት የሚከታተሉን አድማጮች በያሉበት የተለየ ሀሳብ የሚያንጸባርቁ ሰዎች፣ ወንድማማቾች፣ ጓደኞች በስነ ስርዓት እንዲነጋገሩና ለሀገራቸው የሚበጅ አሁን ከከፋው አዝማሚያ መታደግ የሚያስችሉ ሁኔታዎችን እንዲያደርጉ ነው ደጋግመን የምንሰብከው። የዚህ ፕሮግራም ዓላማ ይሄ ነው። ሰርጸ በጉዳዩ ላይ ሳይንሳዊ ጥናት እንዳደረገ ባለሙያ ሳይሆን ግድ እንደሚለው ዜጋ የሚመለከታቸውን ተጨባጭ ነገሮችም መሰረት አድርጌ ነው ብሏል። ይህ ለሁሉም ይሰራል፣ አድማጮች ለምትከታተሉን ጭምር። መጋቢ ሐዲስ ጊዜ ሳላጠፋ ወደ እርሶ ልምጣ። ችግሩን በቅጡ እንረዳለን ወይ? ሰርጸ ያነሳቸውን አንኳር አንኳር ጭብጦች እስኪ ከእርሶም ሐሳብ ጋር ያዛምዷቸው። ለመፍትሄው ችግሩን ማወቅ ግድ ይላልና በእርግጥ ችግሩን ስልጣን ላይ ያለው አካል ይረዳዋል ወይ? ተረድቶትስ ከሆነ ለሰነበተ መልስ ላላገኘ ጥያቄ ለምን ያልሰራ መልስ ለመስጠት ይሞከራል? ይሄ የፖለቲካ አስተሳሰብን ማንጸባረቅ አይደለም፣ በርግጥ ከፊታችን የተደቀነ የከፋ አደጋ እንዳይመጣ ከሚፈልግ ዜጋ የሚመነጩ ሐሳቦች ናቸውና። ምን ይላሉ እርሶ መጋቤ ሐዲስ እሸቱ?
አመሰግናለን እንግዶቻችን።
የቀሪውን አዲሱ ሰፊ ውይይት ነው ያደረግነው ከመጋቢ ሐዲስ ሸቶ አለማየሁና ከሰርጸ ፍሬ ስብሐት ጋር። የሚበዛውን በድረገጻችን ላይ ቀሪውን ደግሞ በሌላ ፕሮግራማችን እንደምናመጣ አድማጮች ምን ነው ባጭሩ ቆረጣችሁት እንዳይሉን ማሳሰብ ሳይኖርብን
በተለይ በድረገጻችን ላይ በሙሉ እንዳለ ስለምናስቀምጠው አድማጮች እዛ ላይ ልከታተሉ ይላል።
ይህ የዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የምታደምጡትም የራዲዮ መጽሔት ዝግጅት ነው።
አሁን መድረኩ
የእናንተ ለእናንተ የምናቀርብበት ይሆናል።
ዛሬ አዲሱ ላይነት ወደ ኢሜይሎቹ እንድናዘነብል ምክንያት ይሆነን ይመስላል።
መልካም ነው።
ያየር ሰዓቱም ወዲሁም ጠበበብ ብሏል።
በድምጽ ያገኘናቸው ልናቀርብ አንችልም።
አንችልም። በኢሜይል የደረሱትም ቢያንስ ለዛሬ እናድርግ። ለራዲዮ መጽሔት አዲሱና ሉላ እንደምን ሰነበታችሁ? ተናፋቂው ባልደረባችሁ ንጉሴ አክሊሉ በአባይ ጉዳይ ላይ ተከታታይ ዝግጅት እንደሚኖረው በሰማው ጊዜ ጄምስ ብሩስ የተባለው ሰው ትዛለኝ ይላሉ።
አባይን እስከ ምንጩ ድረስ አስሳለሁ ብሎ በፈረንጆች አቆጣጠር 1770 ዓመተ ምህረት በምጽዋ በኩል በአክሱም አድርጎ ጎንደር ስለገባው ግለሰብ በትምህርት ቤተ ሰማይ የነበረው መልካም መልካሙን ነበር። በቅርቡ ግን እንዲያውም አሁን የናንተን ዝግጅት በሰማውበት ሰሞን አለን ሞሄን የተባለ ጸሐፊ ዘ ብሉ ናይል በሚል ርዕስ በ1962 ያሳተመውን መጽሐፍ አግኝቼ አሳሹ ስለ ኢትዮጵያውያን የጻፈውን ዘረፋና አንዳንዱም ውሸት የሆነ ነገር ተመልክቼ ታዘብኩት። በእውነቱ ሙቶቃሽ አይበለኝ እንጂ ተናድጄበታለሁ።
አለን ሙህን በዚህ መጽሐፍ ምዕራፍ 2 ስር ጄምስ አውሮፓ ሄዶ ስለ ጉዞው ባሳተመው መጽሐፍ ስለ ኢትዮጵያውያን የጥሬ ስጋ አበላል ልማድ የተናገረውን ሲጠቅስ እንዲህ አለ ይላል። ጎንደር እንደገባው 3 ኢትዮጵያውያን አንድ ላም መሬት ላይ ጣሉና 2 ሙዳ ስጋ ቆረጡ። ከዚያም ቆዳውን መልሰው አለበሱትና እንሰሳዋን አስነስተው አባረሯት። ወዲያውኑም 3ቱም ኢትዮጵያውያን በትኩሱ ስጋ ላይ ተረባረቡ ይላል።
መሳቀ አገረመኝ። የሚያስቅ ወሬ እንደዚህ ከተጻፈ እንዴት አይን ያወጣ ውሸት ነው ጃል ይላሉ ጸሐፊያችን። ጅብ እንኳን የማደርገውን ሰው ከብት በቁሙ በላ የሚል ጉደኛ ቀጣፊ እንጂ ጸሐፊ ይባላል? ከዚህም ሌላ በሌሎችም ጉዳዮች ላይ ስለ ኢትዮጵያውያን ብዙ አሳፋሪ ነገሮችን እንደተናገሩ ተጽፏል ይሉና
የጎንደሯ ንግስት በሀገር ስንት ተላላቅ ወንዝ ያለ ይዘው የማትሄደውን ወንዝ ማጥናት ምን ያደርግልሃል ያለችው ለካስ ለነገር መምጣቱ ገብቷል ኖሯል። ብቻ ንጉሴ ነገርን ነገር ያነሳዋል በሚል ጄምስ ብሩስንና አባይም ከእንግዶቹ ጋር አንስተው አንዳንድ ቁም ነገር ያካፍሉን እንደሆነ ብዬ መጠቆም የጭምር ነው። ሰላም ሁኑልኝ።
ሩይነኝ
ከዋሽንግተን አካባቢ። ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳይ ዙሪያ
እንደ ቀለላችሁ በመጻፍም ሆነ በመደወል ተሳተፉ ዘንድ እየጋበዝን
ለምሽቱ ያልነውን ግን በዚሁ ልንቋጭ ነው።
ይህም ዜማ እስከ መጨረሻው ይወስዳችኋል።